የምስራች ድምጽ እየተዘጋጀ ከደቡብ አፍሪካ ትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። እግዚአብሔር አምላካችን ቸርነቱንና ምሕረቱን ሳይነፍገን እያንዳንዱን ቀን እየመራን እነሆ ለዚህች ለተወደደች ሰዓት ደርሰናልና ስሙን ከፍ ከፍ እናደርጋለን። ክብራን አድማጮቼ እንደምን አመሻችሁ። በዛሬው ምሽት ክፍለ ጊዜ እንግዲህ አብረን የምንመለከተው ተከታታዩን የመጽሐፍ መክብብን ይሆናል ማለት ነው። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር አምላካችን በባርኮቱ እያንዳንዳችንን እንደሚገናኘን ተስፋ እያደረግን እስቲ ይህንን ታላቅ ንጉሥ በዚህ የሰናይት ዝማሬ ከፍ ከፍ እናርገው።
በላይቱ አንተን ያደንቅሃል ጆሬ በመስማቱ ከፍ ያደርግሃል ነፍስ መንፈስ ጋይ አንተን ሸበብሃል ተስማምተው ኢየሱስ ይግዛል ብለውሃል ክበር ተመስገን ክበር ክበር ተመስገን ንገስ ንገስ ጌታ ኢየሱስ አበቦች ፈንድቁ እንስሶች ዝለሉ ዛፎች አሸብሽቡ አጥዋፍ ሰምሩ አዲስ ምስጋና አሜን እንበል በሉ በፊቱ ስገዱ ፍጥረት አትሙሉ ክብር ተመስገን ክብር 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 ተመስገን ክብር ከበሮ ይመታ በገናው ይደርደር መለከት ይነፋ እምቢልታው ይጨመር ክራሩን እንቃኙ
እግዚአብሔር አባታችንና አምላካችን ሆይ እኛም በነፍሳችን ላይ አንተን እንሾማለን እናነክሳለን። አቤቱ ንጉሳችን ሆይ የኑሯችን ጌታ የሁለንተናችን አለኝታ አንተ ነህና እግዚአብሔር ሆይ ወደንና ፈቅደልና መሰግነህ በዚህ ሰዓት ቀርበናል። ኖ ምስጋናችን መቅደስህን ጥሶ ይግባ። አቤቱ ጌታችን ሆይ እንደ ተለመደው ደግሞ በአባትነትህ ፍቅርና ቸርነት በመካከላችን እንድትገኝ እግዚአብሔር ሆይ የደነዘዝንበትን እግዚአብሔር ሆይ ያነከስንበትን ነው በፊትህም ደግሞ የጎደልንበትን ነገር አይተ በመንፈስ ቅዱስ ኃይል ደግሞ እያንዳንዳችን እንድትነካን ሙሉ ሰው ወደ መሆን ደረጃም ደግሞ ጌታዬ ሆይ ከፍ እንድታደርገንና እጃችንን እንድትይዝ ራሳችንን በፊትህ ጥላለን። ጌታ አምላካችን ሆይ በዓለም ውስጥ ነው ነፍሳችንን ከሚያስጨንቁ ነገሮች ሁሉ ይልቅ አንተን ብለን አንተን እሽተን ኢየሱስ ክርስቶስ መጥተናል። የእግዚአብሔር ልጅ መድኃኒዓለም ጌታችን ሆይ በዚህ ሰዓት ደግሞ በመካከላችን ተገኝተ ቅዱስ ቃልህን እንድትባርክልን አቤቱ መድኃኒታችን ሆይ ሁለንተናችንና ማንነታችንን እግዚአብሔር አምላካችን ሆይ በዚህ ሰዓት እንድትቆጣጠርን ለምንሃለን። ቃልህን የሚያስተውል ልቦናን በውስጣችን ፍጠርልን። መተላለፋችንንም ሁሉ ይቅር በለን። ስለ ክብርና ስለ ዘላለማዊ ስምህ ስትል ስማን። አሜን። ክብሯን አድማጮቼ በትላንትናው ምሽት ክብለ ጊዜ ጥናታችን ሰለሞን ሀብትን በመሰብሰብ ደስታና እርካታን መፈለጉን እንዲሁም ደግሞ ከሀብት እርካታን ለማግኘት ሰለሞን ያደረገው ውጣ ውረድ በምዕራፍ 6 ውስጥ እንዴት እንዳከተመ ዘርዘር አድርገን መመልከታችንን ታስታውሳላችሁ። ዛሬ እንግዲህ የእግዚአብሔር ፈቃዱ ሆኖ በዚህች ምሽት አብረን እንመለከተው ከመጽሐፈ መክብብ የምዕራፍ 7ንና የምዕራፍ 8ን ይሆናልና እስቲ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ መጽሐፈ መክብብ ምዕራፍ 7ን አስቀድማችሁ አውጡ። ወገኖች ደስታና እርካታን ይሰጠኝ እንደሆን በማለት ሰለሞን ከፀሐይ በታች ያሉ የተለያዩ ነገሮችን ሞክሯል። አሁን ደግሞ ስለዚህ ሁሉ ሙከራ ወይም ምርምር ፍጻሜ ነው የምንመለከተው። ሰለሞን ስለ ተፈጥሮ ሕግጋትና ሥርዓት የሚያጠናው ሳይንስንም ሞክሯል። ይሄ ደግሞ ከፊል አስተዋጽኦ ቢያደርግም የሚፈልገውን እርካታ ግን ሊሰጠው አልቻለም። ፍልስፍናን ሞክሯል። ሃይማኖትንም ሞክሯል። በመጨረሻም ለኔነት ብቻ በመኖር እርካታን ለማግኘትም ሞክሯል። ይሁን እንጂ ወገኖቼ እነዚህ ነገሮች ሁሉ ሊያረኩት አልቻሉም። ሌላው ሰለሞን የሞከረው ነገር ደግሞ ሀብት ነው። አስተዋላችሁ አይደል? ሌላው ሰለሞን የሞከረው ነገር ሀብት ነው። እንደሚታወቀው ሰለሞን እጅግ ሀብታም ነበር። ሀብት ግን በራሱ ምንም ማለት አይደለም። ማንንም ማርካት አይችልም። አሁን መጨረሻ ላይ ደግሞ በግብረ ገባዊነት ይወጥ ማለትም መልካምን ነገር በማድረግ እርካታን ለማግኘት ሲሞክር ነው የምንመለከተው። በአሁኑ ጊዜ ግን እምነት ምንም ይሁን ምን ብቻ መልካም ነገርን አድርግ ሲባል እንሰማለን። አብዛኛው የሀገራችን ሰዎች ደግሞ በዚህ ምድብ ውስጥ የሚመደቡ ናቸው ወይም ደግሞ የሚካተቱ ናቸው። ልጆቻቸውን መልካም ወይም ምርጥ ነው ወደሚሉት ትምህርት ቤት ያስገባሉ ወይንም ደግሞ ይልካሉ። በሕዝብ ብዛቱና በሀብት ክምችቱ መልካም ወይም ምርጥ ነው የሚባል ቤተ ክርስቲያን አባልም ይሆናሉ። የተማረ ወይም ዕውቀት የዘለቀው የሚባል አይነት የቤተ ክርስቲያን መጋቢም ይኖራቸዋል። ያም ሆኖ ግን ወገኖቼ እርካታ ፈጽሞ የላቸውም። በውስጣቸው ያለው የባዶነት ስሜት ፈጽሞ አልተሟላም። እስቲ አለፍ ብለን ቁጥር 1ን እንመልከት። ከመልካም ሽቱ መልካም ስም ይሻላል፣ ከመወለድ ቀንም የሞት ቀን ይሻላል ይላል። በመሰረቱ አባባሉ ትክክል ነው። መልካም ስም ከመልካም ሽቱ መብለጡ እውነት ነው። ግን መልካም ስምና ዝና ሰውን ማርካት ይችላልን? እስቲ ቀጥለን ቁጥር 2ን እንይ። ወደ ግብዣ ቤት ከመሄድ ወደ ልቅሶ ቤት መሄድ ይሻላል። አስተዋላችሁ? ወደ ግብዣ ቤት ከመሄድ ወደ ልቅሶ ቤት መሄድ ይሻላል፣ እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ በልቡ ያኖረዋልና ይላል። ይህን ካለ በኋላ ደግሞ ጠቢቡ ሰለሞን ገለጻውን በመከተል በቁጥር 3 ላይ እንዲህ ሲል ይናገራል። ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛልና አይላል። ሰዎች በተቻላቸው መጠን ከሐዘን መራቅ ይፈልጋሉ። ቢቻላቸው የሞተ ዘመዳቸውን እንኳ እየሳቁ ቢቀብሩት ይፈልጋሉ። እውነታን በሚያማምሩ አበቦች፣ በለሰለሰ ሙዚቃና በሚጥም አይነት ስብከት ልንሸፍነው እንሞክራለን። በኋላም እንዴት ደስ የሚል የቀብር ሥርዓት ነበር በማለት ሞትን ቶሎ ብለን ከአይምሮአችን ልናወጣውን እንፈልጋለን። የሚገርም ነው። ቁጥር 4 እንደሞ አለፈ በሉና ተመልከቱ። የጠቢባን ልብ በልክሶ ቤት ነው፣ የሰነፎች ልብ ግን በደስታ ቤት ነው ይላል። ሁልጊዜ ከቀብር መልስ የጓደኞቻችንን ቀልድ እየሰማን ወደ ቤት እንመለሳለን። ሟቹን ከቀበርንና የሕይወት ታሪኩን ሰምተን ያበባ ማስቀመጥ ስነ ስርዓትም ደሞ ካለና ካደረግን በኋላ ወደሱ ከመሰብ ይልቅ ወደ ራሳችን ተመልሰን ጓደኞቻችንን አንተ ከሌ በቀደም የተበደርከውን ብሬን ምን ነው አልመልሳልክ ባክህን? እገሌን ጠይቃል እንዴ? ወልዳ እኮ ተኝታለች። እገሌ እኮ እንደዚህ ሆኖ ሆስፒታል ገብቷል። አንተ ሄደ ጠይቀው ታቃለህን? በመባባል የተለያዩ ነገሮችን ወይም ደሞ አርስተ ጉዳዮችን ከፍተን ማውራት መጫወት እንጀምራለን። ሞት ዛሬ ያንዱን ቤት እንዳንኳኳ ሁሉ ነገ ደግሞ የኛንም ቤት እንደሚያንኳኳ ፈጽሞ ልናስበው አንፈልግም። ወዳጆቼ የት እንደምንሄድ ለምን ቆም ብለን አናስብም? ስለ ዘላለማዊ ይዞታችን ለምን አናስብም? ደህንነትን አግኝተናልን? ከእግዚአብሔር ጋር ያለን ግንኙነት እንዴት ነው? እስቲ ቁጥር 5 እና 6ን ደሞ አለፍ ብዬ ላንብብላችሁ። ሰው የሰነፎችን ዜማ ከሚሰማ ይልቅ የጠቢባንን ተክሳጽ መስማት ይሻለዋል። ከድስት በታች እንደሚቃጠል እሾህ ድምጽ የሰነፍ ሳቅ እንዲሁ ነው፣ ይህም ደግሞ ከንቱ ነው ይላል። እዚህ ላይ ሰለሞን የጠቢባንን ተክሳጽ መስማት ዘላቂ ጥቅም እንዳለው ነው የሚነግረን። እኛ ግን ተክሳጽን ከመስማት ይልቅ ቧልትና ከንቱ ነገርን መስማት እንመርጣለን። ይህ አሳዝናችሁ ምን? ቁጥር 9 በነፍስህ ለቁጣ ችኩል አትሁን፣ ቁጣ በሰነፍ ብብት ያርፋልና አይላል። አስተዋላችሁ? እንደገና አላንብብላችሁ። በነፍስህ ለቁጣ ችኩል አትሁን፣ ቁጣ በሰነፍ ብብት ያርፋልና ይላል። አድማጬ ሆይ በተቻለህ መጠን አትቆጣ። በተቻለህ መጠን ጥሩ ሰው ሁን። ሁኔታዎችን እንዳመጣጣቸው አስተናግድ እንጂ በትልቁም በትንሹም ነገር አክራሪ አትሁን። ታዋቂነትና ተወዳጅነትን ለማትረፍ ዛሬ ካንዱ ነገ ደግሞ ከሌላው ቡድን ጋር ተቀላቀል። መጨረሻ ላይ ግን ይህ ሁሉ ነፍስ የምትናፍቀውን እርካታ እንደማያስገኝልህ ማወቁ ደግሞ ትልቅ ማስተዋል ነው። ቁጥር 11 ጥበብ ከርስት ጋር መልካም ነው፣ ፀሐይንም ለሚያዩ ሰዎች ትርፍን ይሰጣል ይላል። በመጽሐፈ ምሳሌ ውስጥ ጥበብ የክርስቶስ ምሳሌ ናት። ልብ በሉ፣ በመጽሐፈ ምሳሌ ውስጥ ይህንን መጽሐፈ ምሳሌን ስናጠና በነበረበት ጊዜ ተምረነዋል። ጥበብ የክርስቶስ ምሳሌ ናት፣ ክርስቶስ ጥበባችን እንደሆነልንም መጽሐፍ ቅዱስ ይናገራል። እነዚህ መልካም በማድረግ እርካታን እናገኛለን የሚሉ ወገኖችም ምንኛ ክርስቶስ ያስፈልጋቸው ይሆን? ቁጥር 12 የጥበብ ጥላ እንደ ገንዘብ ጥላ ናትና የእውቀትም ብልጫ ጥበብ ገንዘብ ላደረጋት ሕይወትን እንድትሰጥ ነው ይላል። ይህ ሰው ገንዘብን እንደ ሽፋን ሊጠቀምበት ይፈልጋል፣ ክርስቶስን ግን አይፈልግም። ጥበብ ገንዘብ ላደረጋት ሕይወትን ትሰጣለች። በገንዘብ ሕይወትን መግዛት ፈጽሞ አንችልም። እርግጥ ነው ሕክምና በጥቂት ዓመታት ዕድሜያችንን ማራዘም ይችል ይሆናል፣ ዘላለማዊ ሕይወትን መስጠት ግን አይችልም። ይህን ማድረግ የሚችል የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ቁጥር 21ን ተመልከቱ። ባሪያህ ሲረግም እንዳሰማ በሚጫወቱበት ቃል ሁሉ ልብህን አትጣል ይላል። እንደገና ላንብብላችሁ። ባሪያህ ሲረግም እንዳትሰማ በሚጫወቱበት ቃል ሁሉ ልብህን አትጣል ይላል። የሚወራውን ሁሉ ለመስማት ጆሮ አይቁም። ይህ ይጎዳሃል እንጂ አይጠቅምህም ማለቱ ነው። ወዳጆቼ በዚህ በአጠቃላይ መጽሐፍ ውስጥ ስንመለከት ለእኛ ረብ የሚሆን ነገር የሚገኘው ከኢየሱስ ክርስቶስ ብቻ መሆኑን ነው። ወደ ሰው ብንመለከት ነገ ደግሞ ተስፋ የሚያስቆርጥ ነገርን ይዞ እንደሚመጣ እንረዳለን። ስለዚህ ተስፋ ከማይቆረጥበት ከዘላለም አምላክ እጅ በታች ራሳችንን መጣል ለኛ ህይወት ትልቅ ትርፍ አለው። እግዚአብሔርን እናምልክ፣ ለኢየሱስ ክርስቶስ ዝቅ እንበል። አዎ ለኛ አርካታን የሚሰጥ ሰለሞን እንዳደረገው የፈረስ ብዛት አይደለም፣ የሀብት ብዛት አይደለም፣ የቆንጆ ሴቶች ብዛትም አይደለም፣ የሀብት ብዛትም አይደለም። ኢየሱስ ክርስቶስ ካለን ሁሉም ነገር አለን። ዝቅ እንበል።
ዝቅላለሁ ሰግዳለሁ፣ ክብር ያልኩትን እጥላለሁ። ከፍ በል ኢየሱስ ክበርልሃለሁ። ዝቅላለሁ ሰግዳለሁ፣ ክብር ያልኩትን እጥላለሁ። ከፍ በል ኢየሱስ ክበርልሃለሁ። ለማው ተዳብራ ላሳይህ ቀኝህ ላከፈችኝ ግራት ለደገፈኝ ዛሬም ላመስግንህ አዲስ ቀንልካይ ዝቅላለሁ ሰግዳለሁ ክብር ያልኩትን እጥላለሁ ከፍ በል ኢየሱስ ክበርልሃለሁ ዝቅላለሁ ሰግዳለሁ ክብር ያልኩትን ጆቼ ዘርጉላም ለተፈቅደይ ዝቅላለሁ ሰግዳለሁ ክብር ያልኩትን እጥላለሁ ከፍ በል ኢየሱስ ክበርልሃለሁ ዝቅላለሁ ሰግዳለሁ ክብር ያልኩትን እጥላለሁ ከፍ በል ኢየሱስ ክበርልሃለሁ ፊቱ ሲተጉር አንተ ሁሌም ያውነ ፍቅር ሀያረጅ መወረትም የለብ ዞትር ተሸክመት ችሮታ ሳያንሰኝ ባልገመትኩት መንገድ እዚህ አደረስከኝ ዝቅላለሁ ሰግዳለሁ ክብር ያልኩትን እጥላለሁ ከፍ በል ኢየሱስ ክበርልሃለሁ ዝቅላለሁ ሰግዳለሁ ክብር ያልኩትን እጥላለሁ ከፍ በል ኢየሱስ ክበርልሃለሁ።
ስለዚህ ዝማሬ እግዚአብሔር የተመሰገነ ይሁን። በእውነት እግዚአብሔር በዚህ ዝማሬ ውስጥም በቃሉም አማካይነት ይናገረናል፣ ያስተምረናል። እንግዲህ በጌታ የተወደዳችሁ አድማጮቻችን አሁን የምዕራፍ 7ን ትምህርት እዚህ ላይ እንገታና በቀረን ጊዜ ደግሞ የምዕራፍ 8ን ትምህርት አብረን እንመለከታለን። ይህ ምዕራፍ የሚጀምረው ምዕራፍ 8ን ማለቴ ነው ቀዝቃዛ ወይም ሞቃት በሆነ ህይወት ሳይሆን እንዲሁ ለብ ባለ ህይወት በሚኖር ሰው ነው። ግብረ ገባይ ህይወት እንኖራለን፣ መመሪያችንም ወርቃማው ህግ ነው የሚሉ ወገኖች የሚናገሩትን ያክል መልካም ህይወት ሲኖሩ አይታዩ። ይህንን ብዙ ጊዜ በቤተ ክርስቲያን አካባቢ አይታችሁ ሊሆን ይችላል። ሲሰብኩ፣ ሲዘምሩ፣ ሲናገሩ፣ ሲያጽናኑ ድንቅ መላእክቶች ናቸው፣ ግን በዚያ ህይወት ሲመላለሱ ደግሞ አናያቸውም። ሰለሞንም በኃጢአተኛውና በጻድቁ መካከል ምንም ያኗኗር ልዩነት አለማየቱን ነው የሚነግረን። ይገርማል። እስቲ ቁጥር አንድን ፈጠን ብለን እንመልከት። እንደ ጠቢብ የሆነ ሰው ማን ነው? ነገርንስ መተርጎም የሚያውቅ ማን ነው? የሰው ጥበብ ፊቱን ታበራለች፣ የፊቱንም ድፍረት ትለውጣለች ሲል ይናገራል። የሰውን ሕይወት መለወጥ የሚችል እውነተኛ ጥበብ የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። እርሱ ወደ ሰው ሕይወት ሲገባ ሰላምና ደስታን እርካታንም ይሰጣል። አስፈላጊውን ነገር ሁሉ ይሰጠናል። ትርጉም የለሽና ፋይዳ ቢስ ከሆነ ሕይወትም ይታደገናል። እግዚአብሔር ለዘላለም ይክበር ይመስገን። ቁጥር 2 እና 3 እኔ በእግዚአብሔር መሐላ ምክንያት የንጉሥን ትእዛዝ ጠብቅ ልሃለሁ፣ የወደደውን ሁሉ ያደርጋልና ከፊቱ ትወገድ ዘንድ አትቸኩል፣ ክፉንም በማድረግ አትጽና ይላል። በጥንቃቄ ኑር፣ በተቻለህ መጠን ክፉ ነገር አታድርግ ነው የሚለው ንጉሡ። እስቲ ቁጥር 4 እንደሞኒ የንጉሥ ቃል ኃይለኛ ነውና ይህንስ ለምን ታደርጋለ? ማን ይለዋል ሲል ይናገራል። ንጉሥ የሚያምንበትን የማድረግ መብት አለው። ታዲያ ወገኖቼ በክርስቶስ እስካመናችሁ ድረስ እኛ ስለምን በምናምንበት አንኖርም? በአንድ ወቅት ከአንድ ልቅ ሕይወት ከሚኖር ዋልጌ ወይም ባለጌ ጎረምሳ ጋር እነጋገር ነበር። ታዲያ ለዚህ ጎረምሳ ለምን የዚህ ዐይነት ሕይወት መረጥክ? ለምን የዚህ ዐይነት አለባበስ ወደድክ? በማለት ደፈር ብዬ የታላቅነቴን ጥያቄ ጠየቅኩት። እርሱም በንዴት መንፈስ ተመለከተኝና ሰውየው አለኝ፣ ሰውየው ነፃ መሆን እፈልጋለሁ። አየህ፣ እኔ እንዳሻኝ መሆን እፈልጋለሁ፣ ደግሞም በመብቴ መጠቀም እፈልጋለሁ አለኝ። ያንን የተንጨፈረረውን ጸጉሩን በጣቶቹ በጠር በጠር እያደረገ እኔም በትዕግሥት መንፈሶኜ እስቲ አንድ ጥያቄ ላቅርብል በማለት ንግግሩን ቀማሁት። ቀጥዬም ለመሆኑ አኗኗርህንና አለባበስህን ብትለውጥ እንዳንተ ዐይነት ጓደኞች ይቀበሉሃልን? ብዬ ጠየቅኩት። እርሱም መለስ አደረገና ጥቂት አሰብ አድርጎ በአለባበሴና በሁኔታዬ ከተለየኋቸው ጓደኞቼ አይቀበሉኝም ሲል መለሰልኝ። አስተዋላችሁ? የዚህ ጎረምሳ መልስ እንዲህ የሚል ነበር። በአለባበሴና በሁኔታዬ ከተለየኋቸው ጓደኞቼ አይቀበሉኝም ሲል መለሰልኝ። እኔም እንግዲያውስ አንተ እንደምታስበው ነፃ አይደለህም ማለት ነዋ በማለት ላቀረብኩለት ጥያቄ መልስ ሊሰጠኝ አልቻለም፣ ተለይቶኝ ሄደ። ተመልከቱ አድማጮቼ፣ በጓደኞቻቸው ዘንድ ተቀባይነትን ለማግኘት ሲሉ ብቻ የሚኖሩ ወጣቶች የነፃነትን ትርጉም ጨርሶ አያውቁትም። ብዙዎቹ የአደገኛ እጽዋት ሱሰኞች የሆኑት በሌላ ምክንያት ሳይሆን በቢጤዎቻቸው ተቀባይነትን ያገኙ መስሏቸው ነው። ለዚያ ወጣት እንደገና መለስኩና ለመሆኑ አሁን እኔ አንተ እንደምታየኝ በመልበሴ ምንም ነጻነት የሌለኝ ይመስልሃልን? በማለት ክርክር ገጠምኩት። እንዲያው እየገላመጠም እየተመለከተኝ አሁን እንደዚያ ይመስለኛል አለኝ በማመንታት። እኔም እርሱ የሌለውን ነጻነት እንዳለኝ በፈለግኩት ጊዜ የፈለግኩትን ለመልበስ እንደምችል በራሴ ምርጫ እንጂ እገሌን ወይም እነገሊትን አስደስታለሁ ብዬ እንደማለብስ ነገርኩት። ውድ አድማጮቼ ክርስቶስን ጌታና ዳኛ አድርገን በመቀበላችን ለአንዳንዶች ነጻነት የሌለን ይመስላቸዋል። ይህን ያደረግነው በራሳችን ምርጫ ነው። ማንም አልተጫነንም። ማንንም ለማስደሰት እዚህ ውሳኔ ላይ አልደረስንም። ስለሆነም እውነተኛ ነጻነት ያለን እኛ እንጂ ዓለማዊ ሕይወት የሚኖሩት ወገኖቻችን አይደሉም። አይደለም እንዴ? አዎ ወገኖቼ፣ ኢየሱስ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ ሲል ተናገረ። ይህ ዘላለማዊ እውነት እንዲሁም እውነተኛ ነጻነትም ነው። ዮሐንስ ምዕራፍ 8 ቁጥር 36ን ተመልከቱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 36ን ልብ ይሏል። መንፈስን ለማስቀረት በመንፈስ ላይ ሥልጣን ያለው ሰው የለም፣ በሞቱም ቀን ስልጣን የለውም ኃጢያትም ሰሪውን አያድነውም ይላል። ሌሎችን ለማስደሰት ሲል ጥቂት ጥቂት ይጠጣል። የኋላ ኋላ ግን የመጠጥ ሱሰኛ ይሆናል። ከነዚህ አብዛኛዎቹ ደግሞ መልካም ኑሮም እንደሚኖሩ የሚናገሩ ናቸው። መጨረሻ ላይ ማንም ይሞታል። በሞቱም ቀን ስልጣን የለውም። ቁጥር 11 በክፉ ሥራ ላይ ፈጥኖ ፍርድ አይፈርድምና ስለዚህ በሰው ልጆች ውስጥ ልባቸው ክፉን ለመስራት ተነከረ ይላል። በዘመናችን ያለውን ሁኔታ እንዴት ቁልጭ አድርጎ የሚያሳይ አነጋገር ነው። በደለኛ በወቅቱ ቁጣቱን ሲያገኝ ስለሚያዩ በልባቸው ካሉ አመጽ የተነሳ ሰዎች ክፉን ለማድረግ ይደፋፈራሉ። ሌላው ቀርቶ ክርስቲያን ከሚባሉት እንኳን በዚህ ኃጢአት ለብዙ አመት ኖር ያለው ግን ምንም የደረሰብኝ ነገር የለም የሚሉ ሞልተዋል። እንዲህ ማለታቸው ራሱ የእግዚአብሔር ፍርድ ነው። መጽሐፍ ቅዱስ ግን እነሆ የተወደደ ሰዓት አሁን ነው፣ እነሆ የመዳን ቀን አሁን ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2ን ይመለከቷል። በምድር የሚደረግ ከንቱ ነገር አለ። በኃጢያን የሚደረገው ሥራ የሚደርስባቸው ጻድቃን አሉ፣ ለጻድቃንም የሚደረገው ሥራ የሚደርስላቸው ኃጢያን አሉ ይላል። ይህም ደግሞ ከንቱ ነው አልኩ ሲል አክሎ ይናገራል ንጉሥ ሰለሞን። እንዲሁ ላይላዩን ካየነው በጻድቃንና በኃጢያን መካከል ምንም ልዩነት ያለ እንደማይመስል ነው ሰለሞን የሚነግረን። ጻድቃን ኃጢያንም ወደ አንድ አይነት ፍጻሜ ሲመጡ ይታያል። ስለሆነም መልካም ሆነ ክፉ ሥራ ምንም ልዩነት የሌላቸው ይመስላል። እስቲ አሁን የመጨረሻ ክፍላችን የሆነውን ቁጥር 15ን አብረን እንመልከት። ከሚበላውና ከሚጠጣው ደስም ከሚለው በቀር ለሰው ከፀሐይ በታች ሌላ መልካም ነገር የለውምና እኔ ደስታን አመሰግንኩ። ከፀሐይም በታች ከድካሙ እግዚአብሔር በሰጠው በሕይወቱ ዘመን ይህ ደስታው ከእርሱ ጋር ይኖራል ሲል ይናገራል። መጨረሻ ላይ እንብላ እንጠጣ ደስም ይበለን፣ ምክንያቱም እግዚአብሔር በሰጠው በሕይወቱ ዘመን ይህ ደስታው ከእርሱ ጋር ይኖራል የሚል ድምዳሜ ላይ ደርሷል። ይህ ደግሞ ብዙዎች የሚያምኑበትና የሚኖሩበት የሕይወት ፍልስፍና ሆኖ
የረዳኝ እግዚአብሔር ነው ያቆመኝ እግዚአብሔር ነው የጠራኝ እግዚአብሔር ነው።
ዛሬ ወገኖቼ የእግዚአብሔርን ቃል ተናገርን ብለን ፈጽሞ መድፈር አንችልም። የእግዚአብሔርን ቃል ተንትኖ ሐሳቡንም ገልጾ የሚጨርስ ማንም የለምና ጌታ መንፈስ ቅዱስ የሰጠንን ያክል ደግሞ እንድንካፈል እነሆን ለሰላሳ ደቂቃ ያክል አብረን ቆይተናል። በሚቀጥለው ክፍለ ጊዜ ደግሞ ጌታ መንፈስ ቅዱስ ከዚህ በበለጠ ሁኔታ ደግሞ ተገልጦ ለእያንዳንዳችን ይናገረናል። እግዚአብሔር ድንቅ ነውና በቃሉ አማካኝነት እግዚአብሔር ደግሞ በእውነት ጎብኝቶናል። ስለዚህም እጅግ አድርገን እናመሰግነዋለን። ምህርቱ እዚህ ላይ ያበቃል። የእግዚአብሔር አሰራር ደግሞ ሌሊቱንም ይቀጥላል። ደህናደሩ ሰላም ሁኑ እያል በዚሁ እንሰናበታለን።
የረዳኝ የቀባኝ ሰው ያደረገኝ ያቆመኝ እግዚአብሔር ነው። እንዳይደለኝ ተላልፎ እሱ ይዟ ቆመኝ አለት ይሆኖ። ምንም እንዳይደለኝ ተላልፎ እሱ አጽንቶ ቆመኝ አለት ይሆኖ። ተገምግሜ እንዳልወድቅ ያረገልኝ ስንት ያቆመኝ እስከ ዛሬ እንደመልህ። ተገምግሜ እንዳልወድቅ ያረገልኝ ስንት ያቆመኝ እስከ ዛሬ እንደመልህ። የረዳኝ እግዚአብሔር ነው ያቆመኝ እግዚአብሔር ነው የጠራኝ እግዚአብሔር ነው የሾመኝ እግዚአብሔር ነው። የረዳኝ እግዚአብሔር ነው የጠራኝ የቀባኝ ሰው ያደረገኝ የሾመኝ እግዚአብሔር ነው።